ጌታችን ልዑል እግዚአብሔር እናመሰግናለን። የተባረከውን የተቀደሰውን መልካሙን ስምህን በዚህ ቦታ እንጠራለን። ጌታ እግዚአብሔር ሆይ፣ ወደ እውነት ሁሉ የሚመራ ያንተ ጸጋ የእግዚአብሔር መንፈስ በዚህ ቦታ ሆኖ እንዲያስተምረን ጌታችን አምላካችን ሆይ፣ የዳንበትን የተደገፍንበትን የኢየሱስን ስም በዚህ እንጠራለን። እግዚአብሔር አምላካችን ሆይ፣ በምንማረው ትምህርት የምንታነጽበትን እግዚአብሔር ሆይ፣ ያንተ ባሪያዎች ታማኝ ደቀ መዛሙርት ሆነን ለመኖር የሚረዳንን እውነት ግለጥልን በጌታ በኢየሱስ ክርስቶስ ስም አሜን። የደቀ መዝሙርን እንግዲህ ሕይወት ስናይ ትላንት ባለፈውም ወንድማችን ጋሸቱ ያው ወደ በኋላ ላይ መጥቶ ከዚህ በፊትም የሰማውን መልእክት በማየት ጥያቄ ጠይቆ ነበረ እና ዛሬ አንዳንድ ነገሮችን ከዛ አንጻር እንደማብራራ ነግሬው ነበረ። እግዚአብሔር የተመሰገነ ይሁን። አንድ ክርስቲያን ከዳነ በኋላ ክርስትናን እንዴት ነው የሚኖረው የሚለው ነገር በጣም መሰረታዊ ነው እና እግዚአብሔር በቤተ ክርስቲያንም ሆነ በግላችን በተለያየ መንገድ ልናገለግለው ይገባል ብለን የምናምነውን አገልግሎት እንደ ጌታ ደቀ መዛሙርት መመስከር፣ በቤተ ክርስቲያን ማገልገል፣ ከነዚህ ሁሉ ነገሮች ትልቁ ተቀዳሚ ስፍራ ልንሰጠው የሚገባ የግል የራሳችንን የግል ሕይወት ነው እና እኔ ከጌታ ጋር እንደሚገባ ሳልኖር፣ ጌታ የሚወደውን ሕይወት ሳልኖር ጌታን ማገልገል ሊሆን አይችልም ማለት ነው። ስለዚህ የግል ሕይወት ከአገልግሎት ይቀድማል እና በቤተ ክርስቲያን ውስጥ ብዙ ሰዎች መንፈሳዊ ሕይወታቸው እግዚአብሔር በሚወደው መንገድ የመሄድን ነገር ቢማሩ ቤተ ክርስቲያን በብዙ መንገድ ትታነጻለች፣ ችግር አይኖርም እና ብዙ የሚታዩ በእግዚአብሔር ቤት ውስጥ ማለት የዚህ ቤተ ክርስቲያን ማለት አይደለም፣ በሰፊው ነው የምናገረው። የትም ቦታ የሚታዩ ችግሮች መፍትሄያቸው ሰዎችን የምንይዝበትን አያያዝ አለ አይደለም፣ ስናስብ ስንመለከት መንፈሳዊ ህይወት ላይ የግል ህይወት ላይ የተመረኮዘ እንደሆነ ነው የሚታየው። ስለዚህ መንፈሳዊ ሰው ሆኖ መኖር ምን እንደሆነ አንድ ደቀ መዝሙር ሳያቅ፣ ክርስቲያን ሆኖ መኖር ምን እንደሆነ ሳያቅ የደቀ መዝሙር ትምህርት በስልጠና መንገድ ቢሰጥ ለሰው ምንድን ነው የሚባለው? የደቀ መዝሙር ትምህርት ሰልጥኛለሁ ይላል። ግን ያ ሰው ግን ከጌታ ጋራ ክርስቲያን ሆኖ መንፈሳዊ ሰው ሆኖ መኖርን ራሱ የማያቅ ሰው ከሆነ እንዴት ችግር ሊሆን እንደሚችል እንግዲህ ይታያቸው። ስለዚህ ይሄንን ሁኔታ መፍትሄና መስመርም ሊያስይዝልን የሚችል እኔ ስላስተማርኳችሁ በአንድ ጊዜ መንፈሳዊ ትሆናላችሁ ብዬ አይደለም፣ ወይም ደግሞ መሆን አለባችሁ አይደለም። ነገር ግን የእግዚአብሔር ሰዎች ሆናችሁ የምትኖሩበትን መንገዱን መጽሐፍ ቅዱስ የሚያስተምረውን ትክክለኛውን መንገድ እንድታዩ ለማድረግ ነው። እግዚአብሔር ይመስገን። ስለዚህ ክርስቲያኖች ስንሆን መሰረታዊ ነገሮችን ብናነሳ፣ አንደኛ ሁላችንም ያው ኃጢአተኛነታችን ደካማነታችን ነው ወደ ጌታ ያመጣን። ጻድቅነታችን አደለም፣ ብርታታችን አደለም፣ ጉልበታችን አደለም። ጌታም ራሱ ወደ ራሱ የጠራቸውና ያስጠጋቸው ሰዎች ሁሉ ደካሞች ኃጢአተኞች የሆኑ ሰዎች ናቸው እና በወንጌል ስንመለከት ክርስቶስ ኢየሱስ የኃጢአተኞች ወዳጅ ሆኖ ነው የሚታየው። እና ሁላችንም በሕይወታችን ለምናየው ኃጢአተኛና ደካማ ጎናችን ልናፍርበት የሚገባ አይደለም። እንደዛ ሆነን ራሳችንን ብናገኝ መድኃኒት ወደ ሆነ ወደ ኢየሱስ ስለመጣን መፍትሄ እንዳለ ልናምን ነው የሚገባን። እግዚአብሔር ይመስገን። ስለዚህ የምትማሩት ትምህርት እንዴት መሆን እንዳለብን ሲያሳያችሁ፣ አንድ ነገር በህሊናችሁ መጠበቅ ያለባችሁ ራሳችሁን ልትኮንኑ ሳይሆን አላደለም፣ እንዴት ነው የእግዚአብሔር ሕዝብ ሆነን ክርስቲያን ሆነን ልንኖር መጽሐፍ ቅዱስ የሚያስተምረውን የድልን ሕይወት መንፈሳዊ ሕይወትን እንዴት እንደምንኖር መጽሐፍ ቅዱስ የሚያስተምረውን በመረዳት በዛ ልትኖሩ እንድትችሉ ነው። እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ ይህንን ጉዳይ ያስተማረበትን ክፍል ነው እንግዲህ ባለፈው ለመነካካት የሞከርኩት። ሐዋርያው ጳውሎስ ምሳሌ አድርገን ተመልክተናል እና ጥቂት ነገሮችን እናያለን። የመጀመሪያው ትልቁ ነገር በደቀ መዝሙር ህይወት ውስጥ በማናችንም ህይወት ውስጥ የጌታ ተከታዮች ሆነን ለመኖር ትልቁ ነገር ኃጢያትን ማሸነፍ ነው አይደልም? ኃጢያት ካልተሸነፈ ኃጢያት በህይወታችን እንዴት ነው የሚገዛን? ከሆነን የኃጢያት ባሪያዎች ከሆነን ክርስቶስ ነጻ አላወጣንም ማለት ነው። ስለዚህ ኃጢያትን አስመልክቶ መፍራት የለባችሁም። እኔ እንግዲህ በህይወታችሁ ስትማሩ ራሴም ጭምር በመናያቸው ነገሮችኛ ወደ መዳህነት የመጣን ስለሆነን you don't need to condemn yourself if you have any problem መነጋገር እንችላለን። እና ኃጢያትን በተለያየ መንገድ ነው መመልከት ያለብን። አንደኛ የምንሰራው ኃጢያት አለ። የምንሰራው ኃጢያት ግልጽ ነው። የምንሰራው ኃጢያት በመጽሐፍ ቅዱስ በገላትያ ምዕራፍ 5 ላይ የስጋ ስራዎች የሚባሉ የምንሰራው ኃጢያት ከምን የተነሳ የመጣ ነው? የስጋ ስራ ውጤት ነው። የስጋ ስራ ውጤት የሆነ የምንሰራው ኃጢያት አለ። ኃጢያትን ድል መንሳትና ማሸነፍን ደቀ መዝሙር ሲማርና ሲያውቅ ይሄ የምሰራውን ኃጢያት እንዴት ነው እንዳልሰራም ሆነው ብሎ ቢል መጽሐፍ ቅዱስ የሚሰጠው መልስ የመንፈስ ፍሬ የሚባል ነገር አለ። የመንፈስ ምን ፍሬ? ማን ነው ይሄንን የሚያፈራው? መንፈስ ቅዱስ ነው። እንግዲህ እነዚህ ሁለት ነገሮች ናቸው በአንድ ክርስቲያን ህይወት ውስጥ መታየት ያለባቸው። የስጋ ስራ አለ፣ የምን ስራ አለ? የመንፈስ ፍሬ አለ። ስለዚህ ስጋና መንፈስን እንመለከታለን ማለት ስጋና መንፈስ ቅዱስ። ኦኬ፣ ስጋና መንፈስ ቅዱስ። ስጋ ስንል ምን ማለት ነው ብለን መመልከት አለብን። በቀላሉ ሰው በየዋህነት የሚረዳው በሰውነታችንን የሸፈነውን አካላችንን ነው የምንመለከተው። ነገር ግን መጽሐፍ ቅዱስ ግን ኃጢያትን የሚሰራ ስጋን ነው የሚነግረን። እና ይሄ እጃችን ዝም ብሎ ተነስቶ ዘሎ ሰው አይመታም አይደለም? የአፋችንም ዝም ብሎ ተኝተንም ምንም እያልንም እንደፈለገ እንትን አይልም። ከዚህ ከሰውነታችን በስተጀርባ በእጃችን በአካላዊ ሁኔታችን ለምንሰራው፣ ለምንለው፣ ለምናስበው ነገር ሁሉ የሚሰራው ስጋ ማን ነው? ይህንን አካላዊ ስጋን የሚጠቀመው ማን ነው ብለም ስንል ስጋ የሚለው ቃል ትርጉሙ ለየት ያለ መሆኑ እንድናስብ ያደርገናል። ስጋ አላደለም አካላዊ ስጋን ያሳያል። ስጋ ስንል አላደለም ምንን? የሰውን አጠቃላይ የሰው ሁኔታ ያሳያል። እና ይሄ አጠቃላይ የሰው ሁኔታ በስጋ መልክ ሲታይ የሚገርም ነገር አለ። እና ስጋዊ መጽሐፍ ቅዱስ ሲናገር ስጋዊ ሰው ይላል። ይሄን ሲያነጻጽር መንፈሳዊ ከሚለው ጋር ያስተያያል። ስጋዊና መንፈሳዊ። ስጋዊ ሰው ማን ነው ስንል ያለ መንፈስ ቅዱስ በራሱ የሚኖር ሰውን ያለ መንፈስ ቅዱስ የሚኖር ሰውን ያሳያል። አያችሁት? ያለ እግዚአብሔር፣ ያለ ክርስቶስ። አያችሁት? ያለ መንፈስ ቅዱስ፣ ያለ እግዚአብሔር የሚኖር ሰውን ያሳያል። እግዚአብሔር ስንል መንፈስ ቅዱስ ስንል አንድ አምላክን ማንሳታችን ነው። ስለዚህ ያለ እግዚአብሔር ያለ መንፈስ ቅዱስ የሚኖር የሰውን ሁኔታ ያሳያል ስጋ ስንል። ስለዚህ ስጋን ስንመለከት ኃጢአት ከመስራቱ በፊት ስጋን በደንበኛ መመልከት አለብን። ስጋ ስንል ሰው ያለ እግዚአብሔር ሆኖ የሚያደርገው ነገር ሁሉ ማንም ሰው ብትመለከቱ ከራሳችንም ጨምረን ብንመለከት ክፉ ስራ ለስራ ብሎ የሚኖር ሰው የለም። ሁሉ ሰው ፍቅር ይፈልጋል፣ ሰላም ይፈልጋል፣ ደግ መሆን ይፈልጋል አይደለም? ቢቻለው ደግሞ ክርስቲያንም ደግሞም ከሆነ ሁሉም ሰው እግዚአብሔር የሚወደው ማድረግ ይፈልጋል። ይሄ የታወቀ ነገር ነው። ነገር ግን ኃጢአት እንዴት ነው ታዲያ የሚሰራው? ሰው ስጋ የሆነ ሰው ደግ ነገር ማድረግ እየፈለገ ብንል ሮሜ 7 ይህንን ያስተምረናል። ሰው ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ክርስቶስ በሚኖረው ኑሮ
ኃጢአትን ሊሰራ ማይቀር ነገር እንደሆነ ይታወቃል። ይሄ ደግሞ ባንድ በኩልኛ ጉድ ኒውስ ነው። ያለ እግዚአብሔር ያለ ክርስቶስ ያለ መንፈስ ቅዱስ በሆነው ህይወታችን ኃጢአትን ከመስራት ራሳችንን ማዳን አንችልም። ብዙ ጊዜ ሳስተምር ይሄን የምናገረው ነገር አለ። እግዚአብሔር እኛን ስጋዊ በሆነ ተፈጥሯችን መንፈሳዊ ነገርን ሆኑ አድርጉ ብሎ የሚጠብቅብን ነገር የለም፣ እንደማንችል ያውቃል። ይሄንን በደንበኛ ተመረናል። እዚህም በዚህ ክፍለ ጊዜ ላይ ያለ እኔ ምንም ማድረግ ምንም ማለት ምን ማለት ነው? ምንም ነገር። በሌላ አባባል እግዚአብሔር ከኛ የሚጠብቀው ነገር ያለ ጌታ ኢየሱስ ምንም ነገር ማድረግ እንደማይችል ደቀ መዝሙር ማወቅ አለበት። እግዚአብሔር ይመስገን። አያችሁት? ስለዚህ ኃጢአት የሚሰራው መቼ ነው ብንል ስጋ ደግ መሆን ይፈልጋል፣ መንፈሳዊ መሆን ይፈልጋል፣ መልካም ማድረግ ይፈልጋል። ሮሜ 7 የሚያሳየን ይሄንን ነው። መልካሙን ማድረግ ስወድ ይላል በእኔ ክፉ እንዲያድርብኝ ህግን አገኛለሁ ይላል። መልካም ማድረግ እየወደደ አትመኝ የሚል ትእዛዝ አለ። ትእዛዙ መልካም እንደሆነ ያያል፣ ነገር ግን ሲመኝ ያገኛል። አታድርግ የተባለውን ነገር ላለማድረግ ይፈልጋል፣ ነገር ግን ሲያደርግ ይታያል። ሐዋርያው ጳውሎስ በዚህ በሮሜ 7 ላይ ቤታችሁ ገብታችሁ አንብቡት፣ በዝርዝር ይናገራል። በርካታ የሆኑ ክፍሎውን በሙሉ ስትመለከቱት ከ27 በማያንስ ጊዜ በአማርኛ ለመቁጠር አስቸጋሪ ይሆናል እኔ እያለ ሲናገር ነው የምናየው። እኔ በእኔ ክፉ እንዳድርብኝ እኔ ነው የሚለው። በራሱ መልካም ነገር ለማድረግ የወደደ ሰው የእግዚአብሔርን ሕግ እየታዘዘ የእግዚአብሔርን ሕግ ለመፈጸም የሚፈልግ ጥረት የሚያደርግ ሰው እናያለን። ሚስተር ልንገራችሁ፣ መልካም ነገር ለማድረግ የሚፈልገው ሰው መልካም ነገር ለማድረግ በተነሳ ቁጥር ምን ያገኘዋል? ኃጢአት ይሰለጥንበታል። የሚገርም ነገር ነው። ሰው የሚወድቀው መቼ ነው? እሱ ከፎቅ ላይ ልዝለል ብሎ ሲል ነው አይደለም እንዴ? ልብረር ብሎ ሲል ነው ግራቪቲ የሚጎተተው። ግራቪቲ እንደሚጥለው እያወቀ እኔ ይህንን አልችልም ያለ ሰው አይሰበርም። ብድግ እያደረገ ግራቪቲ የሚፈጠፍጠው የለም። አያችሁት? ስለዚህ ሰው በራሱ በጌታ የሚኖረውን ህይወት፣ በመንፈስ ቅዱስ የሚኖረውን ህይወት፣ በእግዚአብሔር ጸጋ የሚኖረውን ህይወት በራሴ ልኖር ብሎ ሲል ሰው ምን ይሆናል? ኃጢአት ያን ጊዜ ማርከዋል። ሮሜ 7ን አውጥተን እንመልከት። ይህንን እያነበባችሁ ስታዩት ጳውሎስ እኔን ነው የሚናገረው ነው የምትሉት? የኔን ታሪክ ማን ነገረው ነው የምትሉት? ሮሜ 7 መጽሐፍ ቅዱስ ላይ ባይኖር ኖሮ ይሄንን ነገር ለራሳችን የተጻፈ ፓስተሩ ሰባኪው ለኛ የጻፈው ደብዳቤ ይመስለናል። በተለይ አንድ ቀለል ባለ አማርኛ ትርጉም ብትመለከቱት ይሄንን በጣም በምትደነቁበት ሁኔታ ታውታላችሁ። ሮሜ 7ን ይዩት፣ ተመልከቱት። ቁጥር 5ን ከበድ ያለ ሚስጥር ነው። ረጋ ብላችሁ ይህን ክፍል በጣም ረጋ ብላችሁት። በስጋ ሳለን ይላል ሐዋርያው ጳውሎስ። በስጋ ሳለን ብሎ ሲል የኃላፊ ጊዜ ነው የሚናገረው። ስጋን ተመልከቱ። ስጋ ብያችኋለሁ። አያችሁት? በስጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ምን ያደርግ ነበር? ዋው! አያችሁት ምን እንደሚል? ሚስጥሩን ተመልከቱ። ድሮ ሳስተምር የኃጢአት ኬሚስትሪ ይላችኋለሁ፣ ኃጢአት እንዴት እንደሚሰራ። ሰው ስጋዊ በሆነ ማንነቱ ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ክርስቶስ በራሴ ልኖር ብሎ ካለ በስጋው በራሱ በሕግ የሚሆን የኃጢአት መሻት ይላል። እንዴት ነው በሕግ የሚሆን የኃጢአት መሻት የሚመጣው? አይገርምም? በሕግ እንዴት ኃጢአት መሻት ይመጣል? በሕግ የሚሆን የኃጢአት መሻት ምን ያደርግ ነበረ? በብልቶቻችን ምን ያደርግ ነበር? ይሰራ ነበረ ይላል። አያችሁት? እንዴት እንደሚሰራ ተመልከቱ። ቁጥር 7
እንግዲህ ምን እንላለን? ህግ ኃጢያት ነውን? አይደለም። ነገር ግን በህግ ባይሆን ኃጢያትን ባላወቅኩም ነበር። ህጉ አትመኝ ባላለኝ ምኞትን ባላወቅኩም ነበር። ኃጢያት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢያት ያለ ህግ ምውት ነውና። ዋው! ከበድ ያለ ጉዳይ ነው የምናየው። ማና ማናቸው ችግሮች ይላል? ማና ማን በመዋዳጀታቸው ነው ይላል? ህግና ማን? ኃጢያት። ይሄ ኃጢያት ህግን ምክንያት አድርጎ ችግር የፈጠረው ኃጢያት ምንድን ነው? ብዙ ሰው ኃጢያተኛነቱንና ኃጢያትን የሚያውቀው ኃጢያት የሚባል ነገር ሲሰራና ሲያደርግ ነው። ጳውሎስ ግን እዚህ ቦታ ላይ የሚነግረን ኃጢያት ግን እነዚህን ኃጢያቶች እንድንሰራ የሚያደርግ ኃጢያትን ነው የሚናገረው። በዚህ በሮሜ 7 ውስጥ የኃጢያት ህግ ይለዋል። የምን ህግ? የኃጢያት ህግ ይለዋል። ይሄ የኃጢያት ህግ በብልቶቻችን ውስጥ ይሰራል ይላል። ኢንቪዚብል ሆኖ ቫይረስ ከሰው ውስጥ ባክቴሪያ ቢይዘው ከሰው ውስጥ በደሙ በምኑ ተገኝቶ ምርመራ ይደረጋል። ይሄንን የኃጢያት ህግ ግን ከሰው ማውጣት አይቻልም። አንድ ራሱን የቻለ ኃጢያት የሚባል ገባ ወጣ የሚባል ነገር የለም። ምንድን ነው ይሄ የኃጢያት ህግ? የኃጢያት ህግ ሰው ለራሱ ባሪያ ከመሆኑ የተነሳ ያለ እግዚአብሔር የሚኖር የሰውን የተፈጥሮ ዝንባሌውን ሰው ለራሱ ተገዢ የሆነበትን የራሱ ባሪያ የሆነበትን ለፍጥረታዊ ባህሪው የተሰጠበትን እስራትና ባርነት ነው የሚያሳየው የኃጢአት ህግ። እና በዚህ በተፈጥሮ ማንነት ሰው ሲሰራ ምንጊዜም ኃጢአት ይሰራል። ለምን? ከዚህ ከማንነት ውስጥ ሰው የጭቃ ማጥ ውስጥ ቢገባ በመዋኘት ሊወጣ ይችላል? በዋኘ ቁጥር ምን ይሆናል? ይሰምጣል። ሰው ከራሱ ማንነት ውስጥ ራሱን መውጣት አይችልም። ለዚህ ይላል ሐዋርያ ጳውሎስ ተመልከቱት፣ ምዕራፍ 7 ላይ እንደዚህ የሚል ቃል ይናገራል። ቁጥር 24 ላይ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? መውጣት ፈልጓል። ከዚህ ውስጥ እዚህ ብልቶቼ ውስጥ ያለ የኃጢአት ህግ አለ፣ ከዚህ ማን ነው ነፃ የሚያወጣኝ በማለት መውጣት ሲጣጣር ሲፈልግ እናያለን። ማንም ሰው ከዚህ ውስጥ ራሱን ማውጣት አይችልም። የተማረ ባለጠጋ የሆነ የሰለጠነ ትልቅ በሉት ትንሽ በሉት፣ በማርጀት በእድሜ ብዛት በልጅነት ከዚህ የኃጢአት ባህሪ ውስጥ ሰው ራሱን ማውጣት አይችልም። የደቀ መዝሙር ህይወት ሊኖሩ የሚወዱ ሁሉ ይህንን ማወቅ አለባቸው። የድል ህይወት ሚስጥሩ የት ጋር እንዳለ ማወቅ አለባቸው። አለበለዚያ አስመሳይ ክርስቲያኖች ነው የምንሆነው፣ ያልሆነውን እንደሆንን ነው የምንሆነው። አያችሁት? ይሄ የኃጢአት ህግ የት እንዳለ ጳውሎስ ሲናገር በብልቶቼ ባለ በኃጢአት ህግ የሚማርከኝን ሌላ ህግ አለው ይላል። ተመልከቱት እስቲ፣ እያነበብኩላችሁ እንሄድ። ተመልከቱት ምን እንደሚል ቁጥር 13 ላይ እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን? በጎ የሆነው ነገር ምንድን ነው? ህግ ነው። ህጉ አትመኝ ነው ያለው። መልካም ነው ሐሳቡ። የህግ ሐሳብ በጎ አይደለም? የህግ ሐሳብ በጎ ነው። ነገር ግን ይሄ በጎ የሆነው የእግዚአብሔር ህግ እኔ ስጋዊ የሆንኩትን ስጋ የሚገዛኝን ሰው አትመኝ በማለቱ ክፉ ነገር አረገ? አላረገም። አይደለም፣ ምንም ክፋት የለውም ህጉ። ታዲያ ችግሩ ምን ላይ ነው? ነገር ግን ኃጢአት ሆነ። እንዴት ነው ኃጢአት የሆነው? ኃጢአትን በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን ይሰራ ነበረ ይላል። ማን ነው ሞትን የሚሰራው? ሞትን የሚሰራው ማን ነው? ኃጢአት። ህጉ መልካም ትእዛዝ ሲያዝ ኃጢአት፣ በስጋው ውስጥ ያለው ኃጢአት ያንን በጎ የህጉን ትእዛዝ እየለወጠ ሞትን ይሰራል። ኃጢያትን ያሰራ ሞትን ይሰራል። አያችሁት? ህግ ተዛዝ ነው። ኃጢያት በሰው ውስጥ ያለ ነው። ሞት የኃጢያት ውጤት ነው። ስለዚህ ህጉ ኃጢያተኛ የሆነን ሰው ሲያዝ ኃጢያተኛው ሰው በተፈጥሮ ውስጥ ያለው የህጉ ኃይል የኃጢያት ኃይል ኃጢያትን ያሰራዋል። የኃጢያት ደሞዝ ምንድን ነው? ሞት ነው። ቁጥር 14 ህግ መንፈሳዊ እንደሆነ እናውቃለን፣ እኔ ግን ከኃጢያት በታች ልሆን የተሸጥኩ የምንድን ነኝ? አያችሁት? ከዚህ ስጋ መውጣት ያልቻለ ስጋ እንደሆነ ይናገራል። የማደርገውን አላውቅም ይላል። የምጠላውን ያናደርጋለሁ። እስቲ ይሄ ነገር ስንቶቻችሁ አይታችኋል በህይወታችሁ? This is true ይሄ ከጳውሎስ ጋር እኔም ጋራለሁ ምትሉ ስንቶቻችሁ አላችሁ? This is true ለሁላችንም። የማደርገውን አላውቅም፣ የምጠላውን ያናደርጋለሁ፣ ዳሩ ግን የምወደውን እርሱን አላደርገውም። የመውደድ ኃይል አለው፣ የማድረግ ኃይል የለው። የምን ኃይል አለው? አያችሁት? የምወደውን ይላል። የመውደድ ኃይል አለው። የመውደድ ኃይል እንዳለው እናያለን። በሌላ አባባል እዚህ ላይ የሚነግረን ጳውሎስ ምንድን ነው? ስጋዊ የሆነ ሰው ኃጢአትን ሲሰራ አላደለም ራሱን በብዙ መንገድ ያል እግዚአብሔር ይቅር ባይ ነው ሊል ይችላል። አንዳንዱ አላደለም፣ አንዳንዱ ምን ይላል? ህግን በመውደዱ ብቻ ጻድቅ እንደሆነ ራሱን ይገምታል። ሴቲቱ ኃጢአት ስትሰራ አገኟትና ኃጢአት ስትሰራ አገኘን ብለው መጡ። እነሱ ጋር ያለውን ኃጢአት አያውም። ብላይንድ ይሆናሉ፣ ፈሪሳዊ ይሆናሉ። ኃጢአት ያለው እዚች ሴትዮ ጋር ብቻ ነው፣ ሰርታለቻ። ኢየሱስ ግን ሰው ጋር ያለውን ኃጢአት ያውቃል። ከእናንተ ኃጢአት የሌለበት እርሱ መጀመሪያው ገራት አለ። ሁሉም በውስጣቸው ምን አለ? አንዳንድ እያሉ ከሳሽ ነኝ ብለው ሊወግሩ የመጡ ሁሉ ጥለዋት ሄዱ። ኃጢአት በዚያች ሴትዮ ውስጥ ብቻ አይደለም ያለው፣ እሷ ጋር በስራ ተገልጧል። እነሱ ጋር ግን የሃይማኖት ልብስ ለብሶ ቁጭ ብሏል። ህግን ስለወደዱ የህግ ጠባቂዎች፣ ህግ ሲተላለፍ ሰው በድንጋይ ሊወግሩ አንዳንዱን እስከዚህ ድረስ አይነ ስውር ያደርገዋል። ግብዝነት። ህግን በመውደድ ብቻ መንፈሳዊ ሰዎች ነን ይላሉ፣ ግን ሊያደርጉት አይችሉም። ኃጢአታቸውን ጌታ ገለጠው። የህጉ ሰጪ የሆነው ጌታ እዛ ነበረ፣ ገለጠባቸው። ስለዚህ የምወደውን ያንን አላደርገውም፣ የማልወደውን ነው የማደርገው። ቁጥር 16 የማልወደውን ግን የማደርግ ከሆንሁ ህግ መልካም እንደሆነ መሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም። ማን ነው የሚያደርገው? በእኔ የሚያድር ምንድን ነው አለ? ኦ አንድ ትልቅ ነገር አገኘን አሁን። የኃጢአት ህግ ብያችሁ ነበረ። ማን ይለዋል ይህንን የኃጢአት ህግ? አዳሪ ኃጢአት ይለዋል። ማደሪያው የት ነው ይላል። እዛ ላይ ምንድነው የሚለው? የት ነው የሚያድረው ይላል። በእኔ ነው የሚያድረው ይላል። ሬዚደንት ሲን ሬዚደንት ዶክተር ሲሉ በሆስፒታል ሆስፒታሉ ሁሌ እዛ ነው ያለው። ያ ዶክተር ሁሌ ተፈልጎ የሚገኝ ነው እዛው። አዳሪ ኃጢአት ደግሞ ሁሌ ቤተኛ ነው። ከውጭ አይደለም የሚመጣው፣ ከተማ ስትሄዱ አይደለም፣ ከቴሌቪዥን ዘሎ አይደለም የሚመጣው። ቴሌቪዥን እና ከተማው የምናያቸው የምንሰማቸው ነገሮች የኃጢአትን መልክ እንዴት እንደምንገልጥ ፎርሙን ያስተምሩናል እንጂ ኦልሬዲ ኃጢአት አለ አይደለም። አንዳንድ ምግብ በልተነው አናቅም፣ ግን የሚበላ ግን ጥርስ አለን፣ ምላስ አለን፣ ሆድ አለን፣ የሚፈጭ ሆድ አለን። ልክ እንደዚሁ ኃጢአት፣ አንዳንድ ኃጢአት አይተነው አናቅም። ኦ እንዲም አለ እንዴ ብለን እንሰራዋለን። ያንን የሚያስመኝ ግን ኃጢአት ውስጣችን ኦልሬዲ አለ። ኃጢአት በመሰራት የሚታወቅ ብቻ አይደለም። ኃጢአትን የሚያሰራውን ኃጢአት የማያቅ ደቀ መዝሙር ትክክለኛ መንፈሳዊት መኖር አይችልም። ስለዚህ ኃጢአትን የሚያሰራውን ኃጢአት ጳውሎስ ምን ይለዋል? ሁለት ቃሎች፣ የኃጢአት ህግና በእኔ የሚያድር ኃጢአት ይላል። ትልቅ የመስራች እኮ ነው ዛሬ ሰማችሁት። ኡ ተመስገን እኔ እኮ ህይወቴን እኮ እንደው ምን አይነት ነው አንዳንዴ ባለፈው ባይብልስተሪ ላይ እንደው ወይ አጋንቲ ኖርብኝ ይሆን እንዴ ፓስተር ተስፋዬ ያቺ ለጸለይ ክላት እህት እንደው እኔም ወጥ ተጸልዮልኝ ተገላግዬ ወጣልኝ ይሆን እንዴ? አጥያትን እንዳጋንንት ማስወጣት አይቻልም። ቢቻል ኖሮ መጀመሪያ ለኔ ይወጣልኝ ነበር። ኦልሬዲ ሬዚደንሲ ናል። ሁልጊዜ ለዚህ ነው እንደዚህ ምለው ማንኛውም ክርስቲያን ማንኛውም ኃጢአተኛ ሰው ሊሰራ የሚችለውን የኃጢአት ለመስራት የሚያስችለውን ፖቴንሻል ተሸክሞ ነው የሚዞረው። I have a potential to sin. አያችሁት? ሁላችን ምን ይዘን ዞራለን? We have to know አዳሪ ኃጢአት እንዳለ። ይሄ አዳሪ ኃጢአት በመገሰጽ አይወጣም። በኢየሱስ ስም አስራሃለሁ ብትሉት እንደው ጭንቅላታችሁን አዝናንታችሁ ሊሆን ይችላል እንጂ ማንም ኃጢአትን ሊያሰር አይችልም። አለ አይደለም? ውጣ ብትሉት አይወጣም። ከጨቃ ውስጥ አንድ ሰው ልውጣ ብሎ መውጣት አይችልም። የሚያወጣው ያስፈልጋል። አያችሁት? ከማጥ ውስጥ እየገባ እየሰመጠ ነው እንጂ የሚመጣው በምንም አይነት ሊወጣ አይችልም። ስለዚህ አዳሪ ኃጢአት በስጋችን ውስጥ ያለ ኃጢአት መታወቅ አለበት። ይሄ ትልቅ የምስራች ነው። ተመስገን በሉ እግዚአብሔርን እስቲ። ተመስገን አይደለም? በሽታ እኮ መታወቅ እኮ ትልቅ ነገር ነው። ተመስገን እኮ ነው አይደለም? ሐኪም ቤት ሄዳችሁ በሽታችሁ ባይታወቅ ያሳስባል። ይሄን ነገር ምርመራው ምንም ማላሳየም እስቲ እንደገና እንትናረጋለን እንትን ሲሉ ስጋታችን እየጨመረ ነው የሚሄደው። እግዚአብሔር ችግራችንን ያውቃል። እግዚአብሔር ይመስገን። ጻፍ ቅዱስን በትክክል ባለመማራችን ኮንፊውዝ ሊሆንበት ነገር ሁሉ እግዚአብሔር ያውቃል። እኛ መጠንቀቅ ያለባችሁ ጥሩ ደቀ መዝሙር ህይወት ለመኖር በግብዝነት ያልሆናችሁትን መሆን ቤተክርስቲያን ውስጥ የፈሪሳዊ ባህሪ ፈሪሳዊ እንኳን ባይባልም በቃ ፈሪሳዊ ባህሪ በፍጹም ያልሆነው ነገር እንደሆነን አድርገን እንድንኖር የሚያረግ ነገር ሳናውቅን ለምዳለን። ወገኖቼ እንደዛ አታድርጉ። ታሞ እንዳልታመመ ሰው ተቸግሮ እንዳልተቸገረ አንሁን። እግዚአብሔር ለትሁታን ጸጋን ስለሚሰጥ እርዳኝ ብለው ላሉ ስለሚረዳ አይደለም ለደካማ ስለሆነ ኃይል የሚሰጠው ሰው ራሱን ማወቅ እና መቀበል አለበት። ስለዚህ በቤተ ክርስቲያን ያልሆናችሁትን አትሁን። ያልሆንኩትን አልሆንም። እግዚአብሔር ያውቃል ችግራችንን አይደለም? ያውቃል ችግራችንን። ችግራችንን በደም ማወቅ ጥሩ ነገር ነው። ለፈውስ የመጀመሪያው ትልቅ ነገር ነው። ስለዚህ የምንሰራው ኃጢአት በእኛ ውስጥ ያደረ የኃጢአት ውጤት ነው። ይሄኛ ውስጥ ያለው ያደረው ኃጢአት የኃጢአት ህግ ይባላል። ይሄን ያለበት ምክንያት ጳውሎስ ምንድነው ኃጢአት የሚሰራባቸውን ምስጢሮች ከማወቁ የተነሳ ነው ይሄን ያለው። ህግ ማለት አንዳንድ ጊዜ ሰዎች ናቹራል ነው ይላሉ። How is this thing working? Principle ምንድነው? ስርዓቱ ምንድነው? ሜቶዱ ምንድነው ይላሉ። ኃጢአት የሚሰራበት አሰራር ስላለው የኃጢአት ህግ ብሎታል። አዳምጡኝ አዳምጡኝ። ኃጢአት የሚሰራው ሰው ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ክርስቶስ በራሴ ልኑር ብሎ ሲል በዚያን ሰዓት ያ ሰው በውስጡ ያደረው ኃጢአት አክቲቭ ይሆናል። ይቀሰቀሳል። በውስጡ ያለው ኃጢአት ምን ያደርጋል? ይቀሰቀሳል። ይሄንን ማወቅ አለባችሁ። ዋና ሰው ሲዋኝ መቼም ዋናተኛው እኛ አይደለም የምነግራችሁ የሞከርኩ ነው። ዋና ሰው ሲዋኝ የማየው ያየሁት ነገር ውሃው አንዳንድ ሰዎች ሲናገሩ more than 90% የአይምሮ ጉዳይ ነው ይላሉ። ውሃው ይሸከመኛል ብለ ልቀቀው ራስን ይሸከማል። ኤሌና ይስጥዋኝ መሬቱ መርገጥ አቃተኝ ስቲልን ካው ንግግፋኝ አለችኝ። ውሃው ለምን እንደ ያቃተኝ እየገፋኝ ውሃው አለች። ውሃው እየገፋት ያውጣት በግድ ወደ ላይ ውሃው ወደ ላይ ነው የሚያወጣን ወደ ታች ያመጣን ታዲያ ለምን ሰው ይሰምጣል ብትሉ ሰው ውሃው ውስጥ እንዴ ውሃን ተማምኜ ባፍንጫ ይገባ በጆሮ ይገባ በሞተስ ስለዚህ ራሱን ጥብቅ አርጎ ሲይዝ ራሱን ውሃው እንዳሰምጠው ሲታገል ውሃው ከመሰራበት ህግ ጋራ ይጣላና ምን ይሆናል ይሰምጣል እየተጣላ ይሰምጣል እና እነዛ የሚያድኑ ሰዎች እንደ አትረዱትም እንደ ረባካችሁ ሲሉ የለም እየታገለ ነው እየታገለ ሳለ ልናድነው ብንገባኛንም ይዞ አብሮን ነው ጭምድድ አርጎ ነው ሚዘን ነፍሳው ጪ ላይ ስለሆነ ከያዛ አይለቀንም ታዲያ መቼ ነው የምትረዱት ሞት ክብሎ ራሱን ሲለቅ ከዛ ገብተው ሰውየው እንደ ሬሳ እየጎተቱ ያለን የሚወጣው ሁለመናውን ሲሰጥ አለበለዚያ ጎማ ይሰጡታል ወይም ይዘው ነገር ይሰጡታል እንጂ እንደዚህ ገብተው አይዙትም 40 ምንጭ እጅ አንድ ሰው ሁሌ በህሌ ነው የሚጸጽተው ነገር ነገረኝ ዋና ለነዋኝ ገብተን እንደ አንድ ወንድም እዛ ውስጥ ገባ ከኛ ጋራ ለካ አይችልም ላድ ነው በየሰድ እግሬን ያዘኝ አረ ለቀቀኝ ብልብጭ ምንም እኔም ወለታች እሱም ወለታች አረ ምን ለሞት በቃ በርግጫ ብዬ ነው ወጣሁት አለ ሞት አለ ተጨነቅኩ አለ እኔ ራሴ እንዴት ይሄ ነገር ሆንት እንደሚያረጋው ሲነግረኝ ነበር ፈለገ ዋና ብትችሉ ራሱን ሊያድን ብሎ የሚል ሰው ሲይዛችሁ ትሞታላችሁ አብራችሁ ይሁል ዳይ እንጨት ቢሰጠው ምን ቢሰጠው ይሻላል ይሲ እኛም እግዚአብሔር ሊረዳን ይችላል ነገር ግን ኃጢአት የሚሰራበት ህግ አለ እኛን ከኃጢአት በላይ ይሄ የኃጢአት ህግ ከሚሰራበት በላይ የሚያንሳፍፍ የእግዚአብሔር ጸጋ አለ ሃሌሉያ ነገር ግን እኛ ምንድነው የምናረጋው በራሳችን በጥረታችን ኃጢአትን አሸንፈን ለመኖር ስለራሳችን የተሳሳተ ግምት ወስደን ያለ እኔ ምንም ማድረግ አትችሉም እየተባልን በግድ ለመኖር ስንሞክር እንሰምጣለን ኃጢአት ይዘናል ሐዋርያው ጳውሎስ ይሄንን ነው ያለው ቁጥር 18 በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም አያችሁት ምን አለኝ አለ ፈቃድ አለኝ የመውደድ ብለን ነበር ቀድም አይደለም ህግን የመውደድ ነገር መንፈሳዊ ያረግም ፈቃድ አለኝ አለ ፈቃድ ማለት ምን ማለት ነው እግዚአብሔር በህጉ የሚናገረውን የማድረግ ፍላጎት አለኝ ነው የሚለው ግን ምን የለኝም ይላል እ ያነበባችሁ ነው ምን የለኝም ነው የሚለው መልካሙን ማድረግ የሚያስችል ነገር የለኝም ይላል አፍሪካና አሜሪካኖች ቢሆኑ ሃሌሉያ ሃሌሉያ I have a friend Paul ይላሉ ስንቶቻችሁ ጳውሎስ ጓደኛችሁ ሆኗል ስንቶቻችሁ ጓደኛችሁ ሆኗል እ ጳውሎስ ለካ አንደኛ ነበር አያችሁ ተመልከቱ የጌታ ልጆች መልካሙን ማድረግ የለኝም የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ማን ነው አለ ዋው ለካ ከኔ የተለየ ኃጢአት አለ ጌታ ከዚህ ኃጢአት ነው ለካ የሚያድነኝ ለካ እኔነቴ ከዚህ ኃጢአት መዳን ይችላል እኔ ውስጥ ያለ ኃጢአት አለ ለዚህ ነው እኮ ጌታ ይሞተልን እኛ ራሳችን ኃጢአተኞች በሰራነው ኃጢአት ኃጢአተኞች እንባል እንጂ ኃጢአት እግዚአብሔር ሲፈጥረን አብሮን የፈጠረው ስላልሆነ ጠላታችን ችግራችን ስለሆነ ከዛ ኃጢአት ያድነናል ስለዚህ ሐዋርያ ጳውሎስ የሚናገረውን ተመልከቱ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ግን አገኛለሁ መልካም ማድረግ እየወደደ በውስጡ ሰውነቴ በእግዚአብሔር ግደስ ይለኛል አያችሁት? ውስጣዊ ህይወቱ መንፈሱ የእግዚአብሔርን ነገር ይፈልጋል። ይሄንን የሚፈልገውን ግን ለማድረግ እንዳይችል ግን ነገር ግን በብልቶቼ ካይምሮዬ ህግ ጋር የሚዋጋውንና ምን ይላል? የሚዋጋውንና ምን ይላል? በብልቶቼ ባለ ኃጢአት ግን የሚማርከኝን ሌላ ህግ አያለው ይላል። የእግዚአብሔር ህግ አለ ላደርገው የምፈልገው፣ የአይምሮዬ ህግ አለ ደግሞ ይሄን ለመስራት እግዚአብሔር የሚፈልግ ሌላ ደግሞ ህግ አለ እኔን የሚማርክ። የትኛው ነው የሚያሸንፈኝ? የትኛው ነው አሸናፊ ሆኖ የተገኘው? ማራኪው ነው። ማራኪው ማን ነው? የኃጢአት ህግ ነው። የኃጢአት ህግ የአይምሮን ህግ ይማርካል። ይሄን ምስጢር ነው እንግዲህ እንድታውቁ አደራ ምለው። ምክንያቱም ደቀ መዝሙርነት ስልጠና ትምህርት አይደለም ብለው ለዚህ ነው። እግዚአብሔር ይመስገን። ይሄን ነገር ክርስቲያኖች በደንበኛ ሳያውቁ መንፈሳዊ ህይወት መኖር እንዴት እንዳለባቸው ሳያውቁ ደቀ መዝሙር ማለት ይሄን የሚያደርግ ይሄን የሚሆን ነው ይላል ብንል ሊሆን አይችልም። የአይምሮ ህግ አለ። የአይምሮ ህግ ይሄ የአይምሮ ህግ በሐዋርያው ጳውሎስ እንደሚለው መልካሙን የማድረግ ምን ያረጋል? ይመኛል። ይመኛል። ፈቃድ አለው። ማድረግ ግን የለውም። ማድረግ የለውም። እዛ ውስጥ ያለ ነው በሙሉ ይሄ። ማድረግ አይችልም። መምኞት አለው መልካሙን የማድረግ። የመፍቀድ ፍላጎት አለው። ፈቃዱ ምን አይነት ነው? ደካማ ፈቃድ ነው። የኃጢአትን ኃይልና ህግ እምቢ ብሎ የማሸነፍ ጉልበት የለው። ደካማ ፈቃድ ነው። ይሄንን አይምሮ ህግ የሚማርክ ማን ነው ይላል ማራኪው? ማራኪ ማን ነው ይላል? የኃጢአት ህግ። አያችሁት? የእግዚአብሔር ህግ ይመጣል። የእግዚአብሔር ህግ አለ እዚህ። እና ይሄ ሰው የእግዚአብሔርን ህግ ይፈልጋል፣ ይመኛል፣ ማድረግ ይፈልጋል። ነገር ግን ማራኪ የኃጢአት ህግ አለ። ምን አይነት ጦርነት ውስጥ ነው ያለው? ይሄ ተረት ነው ወይስ እውነተኛ ታሪክ ነው? እውነተኛ ታሪክ ነው ይሄ በእናንተ ህይወት? ይህን መረዳት አለብን። በዚህ ጉዳይ ላይ አማኞች ጥርት ያለ መንፈሳዊ መረዳት ማግኘት አለባቸው። ለምን መሰላችሁ? በእንደዚህ ያለ ትግል ውስጥ ክርስቲያኖች ሲኖሩ እግዚአብሔርን ለማገልገል እንደ ጌታ ደቀ መዝሙርም ጌታን ተከትሎ ለመኖር ዲስካሬጅመንት፣ ተስፋ መቁረጥ ወይም አስመሳይነት ወይም አንዳንዴ ኃጢአት ከገዛቸው ከሰለጠነባቸው ደግሞ ሰይጣን ህይወታቸውን እያደፈረሰ እየበጠበጠ በትዳር፣ በኑሮ፣ በቤተ ክርስቲያን ሲቸገሩ ሊታይ ይችላል። አያችሁት? ወይ ራሳቸውን በመኮነን እኔ አልችልም ብለው ወደ ኋላ እንዲሉ ጌታን ከማገልገል እንዲያፈገፍጉ። አያችሁት? በጌታ ጸጋ ተደግፎ የሚኖረውን ህይወት ራሳቸውን ከሌሎች እያስተያዩ እንደዛ እየተቸገሩ ሊኖሩ ይችላሉ። እግዚአብሔር እንደዚህ እንድትኖሩ አይፈልግም። ይሄ ችግር የተወሰነ ስፔሻል ፕሮብሌም ያላቸው የተወሰኑ ሰዎች ችግር አይደለም። የእኔ ችግር ነው። የእያንዳንዳቸው ችግር ነው። የሐዋርያው ጳውሎስ ችግር ነው። የእግዚአብሔር ሰዎች ሁሉ ችግር ነው። እግዚአብሔር ይመስገን። ስለዚህ መፍትሄው ምንድን ነው? ሐዋርያው ጳውሎስ በዚህ ጉዳይ የሚለውን ተመልከቱት። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ከዚህ የአይምሮዬን ህግ ከሚማርከው ከኃጢአት ህግ ለመዳን አዳምጡ። ለመዳን ለዚህ ከምን መዳን አለብኝ ይላል። ምን ይላል? እዚህ ቦታ ላይ ለሞት ከተሰጠ ሰውነት ይላል። የኃጢአት ህግ ከሰውነታችን ጋር የተያዘ ነው። ማን ያድነኛል? ይሄ ስጋችን እስካለ ድረስ ይሄ ነገር ሪል ነው። ብዙ ሰዎች እኛ እነዚህ እኮ የግራቪቲ ባይኖር ኖሮ እንደ ወፎች እየበረርን ብዙ ነዳጅም ሳያስፈልገን በቀላሉ ከቦታ ቦታ እንሄድ ነበርና ብለው ግራቪቲን ከመሬት ውስጥ ማውጣት አለብን ብለው ምርመራ ጀምረዋል አሉ አንድ ሳይንቲስቶች። ጨርቆስ ያሉ ናቸው። እና ጀምረው ሲመራመሩ ግራቪቲን ለማውጣት አልቻሉም። አያችሁት? ግራቪቲን ናውጣ ብለው ቢሉ ምንድን ነው የሚያደርጉት? መሬትን ዞር በይ እንደማለት ነው። ግራቪቲ መሬት ውስጥ አንድ ቦታ ተቆፍሮ አገኘ ነው የሚባል ነገር አይደለም። ግራቪቲ መሬት እስካለች ድረስ አለ። የመሬት ከባህሪዋ ጋር የተያዘ ነው። እግዚአብሔር ለዚህ ሞት ከተሰጠ ሰውነት እኛን የሚያድነን ኢየሱስ ክርስቶስ ዳግመኛ ሲመጣ መንፈሳዊ አካል ሲሰጠን ነው። በመንፈስ ቅዱስ ኃይል የሚኖር የአካል ትንሣኤ ሞተን ከሆንን በሕይወት ካለን ደግሞ ስንለወጥ በመንፈስ ቅዱስ ኃይል የሚኖር አካል ሲኖረን ነው። በዚያን ጊዜ አካላችን በመንፈስ ቅዱስ ኃይል ሲኖር ራእይ ያሳየን አይኔን ክፈት ማለት የለም። እናንተን እንደማይ መላእክቶች እናያለን። ሁላችን ወይ መላእክቶች መጡ ማለት ብርቅ መሆኑ ይቀራል። መንፈሳዊ አይን ይኖረናል። የማይሰሙ ድምጾችን እንሰማለን። አሁን ማንሰማቸው ዱሮም ማንቀምሰውን ነገር ሰማያዊ ነገር ሁሉ ቴስት ማድረግ እንጀምራለን። አካላችን መንፈሳዊ በሆነ ዓለም ውስጥ ላለው ነገር ሁሉ በመንፈስ ቅዱስ ኃይል ይለወጣል። ያን ጊዜ ምን እንሆናለን? መንፈሳውያን እንሆናለን። በዚህ በሰውነታችን ውስጥ በመንፈስ ቅዱስ ኃይል በሚኖረው ሰውነታችን ውስጥ ሊገዛ የሚችል ሌላ ሕግ ስለማይኖር ስለተለወጥን ያን ጊዜ ኃጢአት የለም። ሞት ድል በመነሳት ተዋጠ የሚለው ይፈጸማል። አያችሁት? ሕግ የአይምሮ ሕግ አለ፣ የእግዚአብሔር ሕግ አለ፣ የኃጢአት ሕግ አለ። መጨረሻው የኃጢአት ሕግ አሸንፎ የሚያመጣው ሞትን ማንገስ ነው። ሞት ድል በመነሳት ተዋጠ የሚባለው ሟቹ ሰውነታችን የማይሞት ሲሆን፣ አሁን ይሄ ሰውነት እያለ ክርስትና እንዴት እኖራለሁ ነው ጥያቄ። ግራቪቲ ያለ አገር ቤት ደርሰን መተናል። ሄዳችሁ አልመጣችሁ? እንዴት ነው ሄዳችሁ? በህልማችሁ ነው ሄዳችሁት? በህልሜ በርሬ ሄጄ ደርሼ መጣሁ የሚላል የለም። በአይሮፕላን ነው ነው ሰማይ ላይ ከደመና በላይ ስንትና ስንት ዕቃ ተሸክመን ስንትና ስንት ህዝብ በትልቅ አይሮፕላን አንድ ጊዜ መጣሁበት አይሮፕላን አንደኛ ደረጃ አለው፣ እንደገና ደግሞ ፎቅ አለው፣ ፎቅ ሁሉ አለው። እንደዛ ያለ አይሮፕላን ውስጥ ገብታችሁ ምንም እንደው እንደሌለ ቁጭ ብላችሁ መጽሐፍ እያነበባችሁ እየበላችሁ እየጠጣችሁ እየተኛችሁ ጉድ አይደለም? እንቅስቃሴ የለ። አንዳንዴ ካንዴው እንትን ካላለ አንዳንዴማ በቃ ነው አቁሙ አለው አይሮፕላን። አሁን የአይሮፕላን እየሄደ ነው ትላላችሁ፣ ዝም ብሎ እንትን ሲል አይደለም? ከዚህ ይህንን አይሮፕላን የሰሩ ሰዎች የግራቪቲን ኃይል ተቋቁሞ የሚያኖር ምስጢር ገባን ከሚሉት በላይ እኔና እናንተን ከኃጢአት ሕግ በሰውነታችን ውስጥ ከሚሰራው በላይ የሚያኖር ሌላ ሕግ አለ። ሮሜ 8:1 እስቲ ተመልከቱት። እንግዲህ በሉስቴ አያችሁት? እንዲህ ያለ አይነት ትግልም ጥረትም ሰልፍም ቢኖር ማለቱ ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? እንዲህ ያለ ችግር በሕይወቴ በማየቴ አልኮነንም። እንዴት ያለ የመሰራች ነው! አልኮነንም፣ በፍጹም አልኮነንም። ምን ይላል መልሱ? ለምንድን ነው አልኮነነው? እኔ ውስጥ ላለው ችግር ለእኔ መፍትሄ የሰጠ ጌታ አለ ይላል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ምን አድርጎትኛል? አርነት አውጥቶኛል። እንግዲህ ደቀ መዝሙር የሆነ ሰው የድል አድራጊ ሕይወትን ቁልፍ ሊያዝ ብሎ ካለ ይህንን ነገር መረዳት አለበት። ቁልፉን የመንፈሳዊ ሕይወት ቁልፉ የት ጋር እንደሆነ ማወቅ አለበት። ቁልፉ ያለው የት ነው ይላል? በክርስቶስ ኢየሱስ ያለው በል እስቲ። ድገሙት እስቲ። አያችሁት? ይህን ክፍል ስንጀምር ያልነው ትምህርት አለ። ቀደም ብያስተማርኳችሁ እኔ ምንድነኛ አለ ጌታ ኢየሱስ። እውነተኛ ምንድነኛ አለ? የወይን ግንድ ነኝ። እናንተ ምንድናችሁ? በእኔ ባትኖሩ ምን አታረጉም? ምንም ፍሬ ልታፈሩ አትችሉም። ስለዚህ ለምንድን ነው ይሄንን ያለው? ሮሜ 8 1 ምን ይለናል? ይሄንን የኃጢአትን ህግ አይምሮዬን የሚማርከውን በህይወቴ በብልቶቼ ማልወደውን እንዳደርግ የሚሰራውን የሚያሸንፍ ህግ ያለው ማን ነው ይላል? ኢየሱስ ክርስቶስ ካን። ስለዚህ ኢየሱስ ክርስቶስ ዋና ነው ለድል አድራጊ ህይወት ዋና ነው ኢየሱስ። ብዙ ሰዎች ራስን መካድ ሲማሩ ምንድነው የሚመስላቸው መሰላችሁ? በቃ ራስን በቃ መደብደብ፣ መጠላት፣ በቻፓን ሁሉ ማንም እየረገጠን እንደዛ ይያሉ መሄድ። እንደዛ አይደለም። እንደዛ ያለ ነገር አይደለም። ለመንከራተት ልጆቹን አሳልፎ የሚሰጥ የለም። እንኳን ጌታ እኔ አላረግም። ልጆቼን ትህትና ማስተምራቸው ማንንም የመጣ እንደረግጣቸው አይደለም። ራስን የመካድ ምስጢሩ ያለው ያለ ጌታ ምንም ማድረግ አለመቻልን አውቆ መንፈሳዊ ህይወትን ለመኖር በጌታ ላይ መደገፍ፣ በራስ መመካት። እሺ፣ የራስ ትምክት በብዙ መንገድ ይመጣል። በጌታ ላይ እንዳንመካ፣ በዘረኝነታችን ስንመካ፣ ባለን በእውቀታችን ስንመካ፣ አያችሁት? በምንችለው ስንመካ፣ በእድሜያችን ስንመካ፣ በጤንነታችን ስንመካ፣ ብዙ ትምክት አለው ሰው። በእነዚህ ስንመካ ምን ማለታችን እንደሆነ ማወቅ አለባችሁ። በጌታ ላይ መደገፍ እንተዋለን። ለምን? ዊር ቢዚ። በራሳችን ነው የምንደገፈው የምንታመነው። ይሲ የኛን ኢምፖርታንትነት የኛን ጠቃሚነት የኛን አስፈልጋነት ነው የምናየው። በዚህ ጊዜ ምን እንሆናለን? በል እንግዲህ እግዚአብሔርን ምን ነው የሚለን? በል እንግዲህ አንተ ብዙ አለ አንቺ ብዙ አለሽ በሉ ሲጨርሱ ነው ጋኑ ነው የሚለን። አያችሁት? እግዚአብሔር ለማን ነው ጸጋ የሚሰጠው? ለትሁታን። ለማን ነው ኃይል የሚሰጠው? ለደካማ። አያችሁት? በጌታ መኖር የሚፈልግ ማን ነው? እኔ ቅርንጫፍ ነኝ ጌታ ሆይ ያላንተ መኖር አልችልም የሚል ማን ነው? ደካማነቱን ያወቀ ሰው ነው። አያችሁት? ይሄንን ነገር ማስተዋል አለባችሁ። ብዙ ሰዎች ከራሳቸው ጋር እንዲጣሉ የሚያረግ ትምህርት አድርገው ሊወስዱት ይችላሉ ሳያውቁት። ይሄ ዓላማው አይደለም ወገኖቼ። ዓላማው አይደለም። ስለዚህ በኢየሱስ ክርስቶስ ጋር ያለ የህይወት መንፈስ ጋለ የህይወት መንፈስ ግበል ውስጥ። አቤት አቤት አቤት! ወፍራም ቃል ነው መሰጣችሁ ዛሬ ይዛችሁልኝ እንድትሄዱ። ይሄንን እኔ ልጨርስላችሁ አልችልም። ስንት ህጎች አየን? እስቲ እንመልከታቸው። አየናቸውን ህጎች በሙሉ እንመልከታቸው። እስኪ በጣም የምታስታውሱት ልረሳው አልፈልግም ዛሬ ተማርኩት የምትሉትን ህግ ነገሩ። ማንን አያችሁ? የመጀመሪያ የነውን ህግ እንመልከት። ያይምሮ ህግ። ሌላስ? የኃጢአት ህግ እንዳትረሱት። ሌላስ? የእግዚአብሔር ህግ። ሌላስ? በክርስቶስ የሚለው እንዳትረሱት። በክርስቶስ ኢየሱስ ያለ የህይወት መንፈስ ህግ። ክብር ለእግዚአብሔር ይሁን። እንዳትረሱ። የአይምሮ ህግ ምን አለው ብለናል? ፈቃድ አለው። መልካሙን ማድረግ ግን ምን የለውም? ማድረግ የለውም። የኃጢአት ህግ በእኔ ክፉ እንዲያድርብኝ ምን ያደርጋል? ህግን እየተጠቀመ በእኔ ይሰራል። ህግን እየተጠቀመ ይሰራል። አያችሁት? የእግዚአብሔር ህግ ምን ያደርገኛል? ትእዛዝ ብቻ ነው የሚሰጠኝ። አድርግ ነው የሚለኝ፣ አታድርግ ነው ትእዛዝ ነው የሚሰጠው። በክርስቶስ ያለው የህይወት መንፈስ ህግ ግን ምን ያደርግልኛል? ከኃጢአት ህግ አይደለም እና ከሞት ምን ህግ አርነት ያወጣኛል። ይሄንን ልትለምኑት ጌታን ልትጸልዩበት የሚገባ ነገር ነው። የጌታ ልጆች ይሄ ልትለምኑት ልትጸልዩበት የሚገባ ነው። በክርስቶስ ኢየሱስ ያለው የሚለው በጣም በጣም አስፈላጊ ነገር ነው። ይሄ የኃጢአትንና የሞትን ህግ የሚያሸንፍልን ህግ ማጋ ነው ያለው። በስጦታ መልክ እንደዚህ ከጌታ ተለይቶ የሚሰጥ አይደለም። ኖ ጂሰስ ኖ ሎ። እኔ እንደ አይሮፕላኑ የሚበርበትን እኮ ዘዴ ቢነግሩን እኮ እኛ ምን አይሮፕላን ያስፈልገናል እንደማለት ነው። እኔ እኮ ይህንን ሚስጥር እኮ ለምን አትነግሩንም? እንዳለ ሻንጣችንን ተሸክመን መብረር ያቅተናል? እኛም እኮ ደፋሮች ነን ብሎ እንደማለት ነው። ኖ አይሮፕላኑ ውስጥ ካልገባ መብረር መሄድ አትችልም። አይሮፕላኑ ያለውን ህግ አንተ ውስጥ ቢገባ አይሮፕላን ሆነ መሰራት አለብህ። አይሮፕላን ሆኖ መሰራት አይቻልም። ስለዚህ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ማጋ ነው ያለው? ኢየሱስ ጋ ነው ያለው። ለዚህ ነው ኢየሱስ ክርስቶስ የክርስትና መጀመሪያ አይደለም የምንለው። ክርስትና ለመኖርም ለእኛ ምን አረገ ነው ያለው? ሞተ፣ ለእኛ ተነሳ። እንዳትረሱ አይደለም። ለእኛ ምን አረገ? በእግዚአብሔር ቀኝ ተቀመጠ። ሌላስ? ለእኛ በእኛ ውስጥ ይኖራል። ይሲ ሁሉም ነገር ኢየሱስ 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 ብቻ። ለእኛ ሞተ፣ ለእኛ ተነሳ፣ ለእኛ በአብ ቀኝ አለ፣ ለእኛ በእኛ ውስጥ ይኖራል። ስለዚህ ይሄ ክርስትና ባጭሩ ያለ ክርስቶስ በምንም ተአምር ልትኖሩት አትችሉ። አንዳንዴ ራእይም ህልምም የተለያየ መንፈሳዊ ልምምድ ወይም ስታገለግሉ የተለያየ ነገር በሕይወታችሁ በማለፉ ወይም ድንቅ ፈውስም ተአምርም ቢሰራም ብታዩ ፕሊዝ ዋች አውት። ብዙ ሰው የቀለጠው ይሄን ነው። አይ አሁን ራሴን እየቻልኩ ነው መሰለኝ ክንፍ እያወጣሁ ነው እንደ መልአክ እንዳትሉ። without Jesus any split second መኖር አንችልም። ቅርንጫፎቹን ደህና ፍሬ አፍርተው አስቡ። ይህን ሁሉኛ አፍርተን በቃ አሁን ለብቻችን እኮ መሆን አለብን። ዌር ሄቪ ስንት የተሸከምኩት ራሱ የትና የት ነው? በጣም ብዙ ነገር ነው ያስኩት። ይህ እኮ ግንዱ ግንዱ ዝም ብሎ ነው እኛን የተሸከመንና ይህን ሁሉ ራሱ የማያስ ችሎታዬ ይህን ሁሉ ፍሬ ብሎ አስቡ። እንደ ሰው ቢናገር ያ ቅርንጫፍ ከዛ ግንድ ላይ ተነስቼ ልኑር ብሎ ቢል ጉድ ላክ ቢባል በሙሉ ፍሬዎቹ ሳይበስሉ ምን ይሆናሉ? ይደርቃሉ፣ ይሞታሉ። ያለ እኔ በሉ ምንም ማድረግ አትችሉም። ስለዚህ ኢየሱስ ክርስቶስ በሕይወቴ ማን ነው? ትምህርቱ ይሄ ትምህርት በክርስቶስ ኢየሱስ የሚኖር የደቀ መዝሙር ሕይወት፣ በክርስቶስ የሚኖር የደቀ መዝሙር ሕይወት። ትሬኒንግ አይደለም። ደቀ መዝሙር ይሄን ያን ማድረግ አለበት። በክርስቶስ የሚኖር የደቀ መዝሙር ሕይወት የሚለው እዚህ ላይ ነው ሚስጥሩ። ጌታ ይሄንን የሚያደርገው የክርስቶስ ኢየሱስ የሕይወት መንፈስ ሕግ ስንል ምንድን ነው የሚለውን ኔክስት ዊክ እንመረምራለን። እግዚአብሔር የተመሰገነ ይሁን። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ምንድን ነው? የሚለውን እንመረምራለን። ይሄ ህይወት መንፈስክ እኛ ጋር እንዲሰራ ምንድነው እኛ ማድረግ ያለብን? ምንድነው መጠንቀቅ ያለብን የሚለውን ይሄን መረምራለን። በጌታ መለመናችሁ ይሄ ትምህርት በጣም 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 መሰረታዊ የሆነ ሲሪየስ ትምህርት ነው። እውነቴን ነው መነግራችሁ። ጋሽ በድሩ ጋር ስነጋገር ይሄ ነፍሱ ነው አለኝ። ጋሽ በድሩ ነፍስ ነው አይደለ? ጋሽ በድሩ this is soul በጣም ነፍስ ነው። እና ብዙ ክርስቲያኖች በእግዚአብሔር ቤት ስንኖር አላ አይደለም እንዲህ ያሉ አይነት ነገሮችን ልንማር እድል በማይኖረን ሁኔታ ስለምንኖር ነገሮች ትክክል ሆኖ አናድግም። ስለዚህ ይሄንን ነገር ላታስተናግዱ የምትችሉበት ይሄን ነገር ላትቀበሉ የምትችሉበት ሙግት በውስጣችሁ ቢመጣ እሱ ከታች የሚመጣ ነው። There is no way ይሄንን ነገር የሚያስጠላችሁን ነገር ማስተናገድ የለባችሁ። This is life-አችሁ ነው። እግዚአብሔር ይመስገን። ያለ እኔ ምንም ማድረግ አትችሉ። ያለ ጌታ መኖር አንችልም። ለኔ ለአገልግሎት ክርስቲያን ሆኜ ለመኖር ለሐዋርያው ጳውሎስ ከሁሉ በላይ ለእግዚአብሔር ሰዎች ሁሉ ምክንያት የሆነው የህይወት ምስጢር በአዲስ ኪዳን ይሄ ነው። ይሄ የእናንተም እድል ፋንታ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለኔ እንዳገለግለው ባሰማራኝ መስመር ላይ የተለየ ነገር ለአገልግሎት ይታይብኝ እንጂ ለእናንተ ደግሞ እንደሚያሰማራችሁ በሚሆን ነገር ይታያል። ግን ለሁላችንም ግን ያ ጌታ ነው። ክብር ለእግዚአብሔር። ለሁላችንም እንዳስቀመጣችሁ ቦታ በእናንተ ውስጥ ራሱን ይገልጣል። ይሄን ምስጢር የሚቀጥለው ሳምንት እናያለን። እንጸልይ። እግዚአብሔር አምላካችን እናመሰግንሃለን። በዚህ ቦታ የፈሰሰልንን የተማርነውን ይሄንን የከበረ ቃል እግዚአብሔር ሆይ ትከለው፣ ይብቀል በውስጣችን፣ ብርሃንህን ያብራልን፣ የመረዳትን የማስተዋልን እግዚአብሔር ሆይ በቃልህ መሸነፍን ለቃልህ መመቸትን ስጠን። ይህን ስለምታረግልን እናመሰግናለን። ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።